ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ የሰኞ ምሽት ዝግጅታችን አሁን ጀመረ። በአማራ ክልል ውስጥ በኢትዮጵያ መንግስት ኃይሎች እየደረሰ ነው የተባለን የሰብአዊ መብት ረገጣ ለመቃወም የተጠራ ሰላማዊ ሰልፍ በትላንትናው ዕለት በአሜሪካ ፕሬዚዳንት መኖሪያ ዋይት ሀውስ ፊት ለፊት ተከናውኗል። ለመጪው አፍሪካ ኮሚሽን ዋና ጸሐፊ ምርጫም የምረጡኝ እንቅስቃሴ ተጀምሯል። ለቀድሞ ጦር አካል ጉዳተኞች መቀለ ላይ ቦታ ለመስጠት የቀረበው ቅድ ተቃውሞ ገጠመው የሚሉት በምሽቱ ካሉ ዜናዎቻችን መካከል ናቸው። ሰኞ ህዳር 2 2017 ዓ.ም ተመረጠ። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? የምሽቱ የአሜሪካ ድምጽ ዝግጅታችን ጀምሯል። አስማማየ ነው ያስተናግድኳችሁ። እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር አብሬ ቆያለሁ። ለዓለም ዜናዎቹ ስመኝሽ ቆየ እዚህ አብራኛለች። ስቱዲዮ ቅንብሩን ደግሞ ንጉሴ ታምሬ ይመራልናል። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.com እንዲሁም በፌስቡክ @amharic ላይ በቀጥታ እየተከታተላችሁን ከኛ ጋር አብራችሁን አምሹ። አሁን ቀጥታ እናልፈው ወደ ዓለም ዜናዎች ነው ስመኝ ተፈቀራለች።
በድጋሚ እንደምናመሻችሁ የምሽቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። ለምሽቱ ከያዝናቸው ዜናዎች መካከል የቆቦ ከተማ የብልጽግና ጽህፈት ቤት ኃላፊ በታጣቂዎች መገደላቸውን የአካባቢው ሰዎች ገለጹ፣ ሶማሊላንድ ፕሬዝዳንታዊ ምርጫ ልታካሄድ ነው፣ እንዲሁም በእስር ላይ የሚገኘው ኤርትራዊ ስዊድናዊ ጋዜጠኛ ተሸለመ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በአማራ ክልል ሰሜን ወሎ ዞን የቆቦ ከተማ አስተዳደር የብልጽግና ጽህፈት ቤት ኃላፊ አቶ ደርቤ በለጠ ትላንት ጥቅምት 30 ቀን 2017 ዓ.ም ማንነታቸው ባልታወቁ ታጣቂዎች መገደላቸውን በአካባቢው ነበርን ያሉ ነዋሪዎች ለአሜሪካ ድምጽ ገለጹ። በአካባቢው ላይ በጥርስ መፋቂያ ንግድ ላይ ተሰማርቶ የነበረ አንድ ወጣት በወቅቱ በደረሰበት ጉዳት ምክንያት ዛሬ ህይወቱ ማለፉንም ነዋሪዎቹ ተናግረዋል። የሰሜን ወሎ ዞን ብልጽግና ጽህፈት ቤት ኃላፊ ባቶ ደርቤ መገደል ማዘናቸውን በፌስቡክ ገጻቸው ላይ አስፍረዋል። ለግድያው እስካሁን በይፋ ኃላፊነት የወሰደ አካል የለም። መስፍን አራጌ ዝርዝር አለው።
በአማራ ክልል ሰሜን ወሎ ዞን የቆቦ ከተማ አስተዳደር የብልጽግና ጽህፈት ቤት ኃላፊ አቶ ደርቤ በለጠ ትናንት ጥቅምት 30 ቀን 2017 ዓ.ም ቆቦ ከተማ ጠዋት 3 ሰዓት አካባቢ ላይ ሚካኤል ሰለሞን በተባለ ሆቴል ግቢ ውስጥ ከሌሎች ሰዎች ጋር ተቀምጠው እየተስተናገዱ ባለበት ወቅት ታጣቂዎች በከፈቱት ተኩስ መገደላቸውን በአካባቢው እንደነበሩና ስማቸው በደህንነት ስጋት እንዳይገለጽ የጠየቁ ነዋሪዎች ተናገሩ። በሰዓቱ የተኩስ ድምጽ ሰምተው ወደ ቦታው ሲሄዱ ሰዎች በጥይት ተመተው ወድቀው መመልከታቸውን ስማቸው እንዳይጠቀስ ከጠየቁት መካከል አንዱ ተናግረዋል።
ስንጠጋ ሁለት ሰው ወድቆ አይቻለሁ ባየሁት መሰረት። በኋላ ስናጣራ ፊታቸውን ስናይ አንዱ የከተማው ብልጽግና ኃላፊ ነው።
በዕለቱ በተፈጸመው ጥቃት በተጨማሪም ከተገደሉት የጽህፈት ቤቱ ኃላፊ ጋር የነበሩ ሰዎች መጎዳታቸውን ገልጸዋል።
መፋጫኒ አዞር ላይ ምጫሌ ነው። እሱም ቢሆን እንዲሁ ደምቶ ወድቆ አይተናል። እሱ ጎን ለጎን አብረው እዛ ሆቴል ላይ የነበሩ የቆሰሉ ሁለት ልጅ እንዳሉ ሰምቻለሁ። እነማን እንዲሆኑ እንኳን አላወቅኩም። ምን ላይ ደረጃ ላይ እንዳሉ አላወቅኩም። ብልጽግና ኃላፊ የተባለው ወዲያው ነው የሞተው። እኛው መፋቂያ የሚያዞረው ህፃን ልጅ አልኩ ድንገት አካባቢ ላይ ስለተገኘ እሱም ወድቆ ነበር። ማታ በህክምና ሲረዳ ቆይቶ ማታ እንደሞተ ሰምቻለሁ።
ስማቸው እንዳይጠቀስ ድምጻቸውም እንዳይተላለፍ የጠየቁ የቆቦ ሆስፒታል ባልደረባ የተጎዱ ሰዎች ሆስፒታላቸው ውስጥ እንደሚገኙ ገልጸው ተጎጂዎቹ ያሉበትን ሁኔታ ግን እንደማያውቁ ጠቁመዋል። በጉዳዩ ላይ ከአካባቢው ባለስልጣናትና ፖሊስ መረጃን ለማግኘት ያደረግነው ጥረት አልተሳካም። ይሁን እንጂ የዞኑ ብልጽግና ጽህፈት ቤት ኃላፊ ከድር ሙስጠፋ በማህበራዊ ትስስር ገጻቸው ባሰፈሩት የሐዘን መግለጫ ጥቃቱ ለአማራ ህዝብ እንታገላለን በሚሉ ጽንፈኞች እየተፈጸመ ነው ብለዋል። በአካባቢው ይንቀሳቀሳሉ ከተባሉ የፋኖ አመራሮች መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
በህወሓት አመራሮች መካከል የተፈጠረው አለመግባባት በውይይት እንደሚቋጭ በመሪዎቹ መካከል ቃል መገባቱ በክልል ከሚገኙ ሊቃነ ጳጳሳት ከተነገረ ከ10 ቀናት በኋላ ጊዜያዊ አስተዳደሩ በነ ዶክተር ደብረጽዮን የሚመራውን ቡድን ይፋዊ መፈንቅለ መንግስት ያካሄደ ነው ሲል ከሷል። አስተዳደሩ ትላንት ባወጣው መግለጫ በአስተዳደሩ ስር የሚገኙት የፓርቲው አመራሮች ያለ ቅድመ ሁኔታ ችግሮችን በሰላማዊ መንገድ ለመፍታት በውይይት ዝግጁ መሆናቸውን ገልጿል። በመግለጫው ላይ በነ ዶክተር ደብረጽዮን ገብረ ሚካኤል በኩል ምላሽ ለማግኘት በስልክና በአካል ያደረግነው ሙከራ አልተሳካም። ሙልጌታ ጽፋ ዝርዝሩ አለው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽፈት ቤት አትላንት ህዳር 1 ቀን 2017 ዓ.ም ምረት ባወጣው መግለጫ በቀድሞ የትግራይ ክልል ፕሬዝዳንትና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድን የመንግስት ስራዎችን ከማደናቀፍ አልፎ ይፋዊ መፈንቅለ በመፈጸም በክልሉ ስርዓት አልበኝነት በማስፋፋት ላይ ነው ሲል ክስ አሰምቷል። አስተዳደሩ ባወጣው በዚህ መግለጫ ጦርነቱን ለማስቆም ፕሪቶሪያ ላይ ከተፈረመ ስምምነት በኋላ የህዝቡን ጥያቄ ለመመለስ እየተደረገ ነበር ያለው ጥረት በህወሓት አመራሮች መካከል የተፈጠረው አለመግባባት እንቅፋት መፍጠሩን ጠቁሟል። ጊዜያዊ አስተዳደሩ በሂደቱ ላይ መሰናክል ፈጥረው ስራዬን አደናቅፏል ያላቸው የነ ዶክተር ደብረጽዮን ቡድን በመቀለ ከተማ ሰሜን ምዕራብና ማዕከላዊ ዞኖች በመንቀሳቀስ ቅስቀሳ ያደረጉ ነው ሲል ባስረጅነት ጠቅሷል። ቡድኑ ከትግራይ ሰራዊት አመራሮች ጋር መግባባት ላይ መድረሳቸውና ከላይ እስከታች የመንግስት መዋቅሩን ለመቆጣጠር መጨረሳቸውን በመግለጽ ህዝቡን በማደናገር ላይ ናቸው ሲል ጊዜያዊ አስተዳደሩ በመግለጫው ክስ አሰምቷል። ጊዜያዊ አስተዳደሩን ይህን መግለጫው ያወጣው በትግራይ ክልል በቅርቡ የራሳቸው ሲኖዶስ የመሰረቱት ሊቃነ ጳጳሳት በህወሓት አመራሮች መካከል የተፈጠረው ልዩነት ለመፍታት የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳና የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፊት ለፊት እንዲገናኙ ማድረጋቸው ከገለጹ ከአስር ቀናት በኋላ ነው። ፖለቲከኞቹ በቅርብ ተገናኝተው እንደሚወያዩ ሊቀ ጳጳሳቱ ገልጸው ነበር። ዛሬ በወጣው መግለጫ ላይ በነ ዶክተር ደብረጽዮን ገብረ ሚካኤል ወገን ምላሽ ለማግኘት በስልክና በአካል ያደረግነው ሙከራ አልተሳካም። አስተዳደሩ ትላንት ባወጣው መግለጫ በአስተዳደሩ ስር የሚገኙት የፓርቲው አመራሮች ያለ ቅድመ ሁኔታ ችግሮችን በሰላማዊ መንገድ ለመፍታት ውይይት ዝግጁ መሆናቸው ገልጾ የሚደረገው ውይይት ግን ችግሮች በሰላማዊ መንገድ ለማጥበብና ለመፍታት እንጂ የስልጣን ክፍፍል ለማድረግ አይደለም ሲል አስታውቋል። በሌላ በኩል ሰባት የሲቪል ማህበረሰብ ተቋማት በክልሉ ጉዳይ ለሁለት ቀናት ውይይት ማድረጋቸው ገልጸው ትላንት ለሀገር ውስጥ መገናኛ ብዙሃን በሰጡትና አቶ ዳንኤል ነጋሽ በተባሉ ግለሰብ አማካኝነት በተነበበው መግለጫ በሁለቱ የህወሓት ቡድኖች መካከል የተፈጠረው ክፍፍልና ውጥረት በፕሪቶሪያው ስምምነት ትግበራ ላይ እንቅፋት እየፈጠረ ነው ብለዋል።
ውሽጣው ሓድነት ህዝብና ዘላሕልሕ መንግስታዊ ማህበራት በአግባቡ ከይሰርሑ
የህዝባችን አንድነትን የሚያላላ የመንግስት መዋቅር በሚገባ እንዳይሰራ የሚያደርግና የትግራይን አቅሞች የሚበትን ነው። ይህን ለመፍታት የኛ ጥምረት የተለየ ጥረት ሲያደርግ ቆይቷል። አሁንም ከሌሎች የሚመለከታቸው አካላት ጋር በመሆን ጥረታችንን እንቀጥላለን።
የሲቪል ማህበረሰብ ተቋማቱ ልዩነቱ በፓርቲው አሰራር እንዲፈታ የጠየቁ ሲሆን አመራሮቹ ከማን አለብኝነት ተላቀው ህዝቡ ወደ ሌላ ቀውስ እንዳይገባ ሊሰሩ ይገባል ብለዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
ከሶማሊያ ተገንጥላ በራስ ገዝ አስተዳደር የምትመራውና በዲፕሎማሲያዊ ውጥረት ውስጥ የምትገኘው ሶማሊላንድ በመጪው ረቡዕ ፕሬዝዳንታዊ ምርጫ ታካሂዳለች። እንደ አውሮፓውያን አቆጣጠር ከ1991 ጀምሮ ራሷን እንደ ነጻ ሀገር የምትቆጥረው ሶማሊላንድ የራሷ ገንዘብ፣ ፓስፖርትና የጦር ሰራዊት ቢኖራትም እስካሁን ከዓለም ሀገራት እውቅና አላገኘችም። አሁን ደግሞ በሶማሊያና በኢትዮጵያ መካከል ለተነሳው ከፍተኛ ውዝግብ ምክንያት የሆነች ሲሆን አለመረጋጋት ተፈነበት ቀጠና ግጭት ሊቀሰቀስ ይችላል የሚል ዓለም አቀፍ ስጋት ፈጥሯል። የሶማሊያ ፕሬዝዳንት ሙሴ ቢሂ በጥር ወር ከኢትዮጵያ ጋር በተፈራረሙት ስምምነት 20 ኪሎ ሜትር እርዝመት ያለው የቀይ ባህር ዳርቻ የባህር በር ለሌላት ኢትዮጵያ ለመስጠት ቃል የገቡ ሲሆን በመትኩ ኢትዮጵያ ለሶማሊላንድ እውቅና እንደምትሰጥ ተናግረዋል። የቡሂ ተፎካካሪ ሆነው የቀረቡት ፕሬዝዳንታዊ እጩዎች አብድራህማን መሐመድ አብዱላሂና ፋይሳል አሊ ዋራቤ መግባቢያ ሰነዱ ላይ ቅሬታ ባያቀርቡም ቡሂ ሶማሊላንድ ውስጥ መከፋፈል በመፍጠር በግጭትና በዋጋ ንረት ይከሷቸዋል። የዩናይትድ ስቴትስ ተመራጭ ፕሬዝዳንት ዶናልድ ትራምፕ ሪፐብሊካን ፓርቲን ወክለው በዩናይትድ ስቴትስ ምክር ቤት የሚያገለግሉትን ኤሊዝ ስቴፋኒክን የተባበሩት መንግስታት ድርጅት አምባሳደር አድርገው መሾማቸውን አስታወቁ። ዶናልድ ትራምፕ ዛሬ ሰኞ ለሮይተርስ በላኩት መግለጫ ኤሊዝ ስቴፋኒክ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሆነው እንዲያገለግሉ በመሾሜ ክብር ይሰማኛል። ኤሊዝ በጣም ጠንካራና ብልህ የአሜሪካ ተፋላሚ ናቸው ብለዋል። ኒውዮርክን ወክለው በህዝብ ተወካዮች ምክር ቤት የተመረጡትና በምክር ቤቱ የሪፐብሊካን ኮንፈረንስ ሊቀመንበር የሆኑት ስቴፋኒክ ጠንካራ የትራምፕ አጋር ሲሆኑ ሹመቱን አስመልክቶ አስተያየት እንዲሰጡ ወዲያው ማግኘት አልተቻለም። ትራምፕ ቅዳሜ ዕለት በሰጡት መግለጫ በሪፐብሊካን ፓርቲ ለፕሬዝዳንት እጩነት ተፎካካሪያቸው የነበሩትን ኒኪ ሄሊና የቀድሞ የውጭ ጉዳይ ሚኒስትራቸው የነበሩትን ማይክ ፓምፒዮ በአዲሱ አስተዳደራቸው እንደማያካትቱ አስታውቀው ነበር። ሄሊ በቀደመው የትራምፕ አስተዳደር በመንግስታቱ ድርጅት የአሜሪካ አምባሳደር ሆነው አገልግለዋል። ትራምፕ እንደ አውሮፓውያን አቆጣጠር በጥር 2025 ዓመተ ምህረት ቃለ መሐላ ፈጽመው ስልጣን ከመረከባቸው በፊት አስተዳደራቸው ውስጥ የሚያገለግሉ ሰዎችን ለመሾም እጩ ሆነው የቀረቡ ሰዎችን እያነጋገሩ ሲሆን በዚህም መሰረት ቀዳሚ ለት የገንዘብ ሚኒስትር ሊሆኑ ይችላሉ ተብለው ከታጩት ከታዋቂው ባለሀብት ስኮት ቤሰንት ጋር ተገናኝተው ተነጋግረዋል። በመጨረሻም ኤርትራ ውስጥ ከ23 አመታት በላይ ያለምንም ክስ ታስሮ የሚገኘውና የስዊድን ዜግነት ያለው ትውልደ ኤርትራዊ ጋዜጠኛ ዳዊት ይስሐቅ ሐሳቡን በነጻነት ለመግለጽ መብት ላደረገው ትግል ዛሬ ሰኞ ተሸላሚ ሆኗል። እንደ አውሮፓውያን አቆጣጠር በመስከረም 2001 ዓ.ም ምረት የኤርትራ መንግስት ባካሄደው ዘመቻ ከፍተኛ የካቢኔ ሚኒስትሮችን የፓርላማ አባላትንና ነጻ ጋዜጠኞችን ጨምሮ መንግስት ካሰራቸው ከ24 በላይ ሰዎች መካከል ዳዊት አንዱ ነበር። ሽልማቱን የሰጠው ኤድልስታም የተሰኘው ተቋም ሽልማቱን አስመልክቶ ባወጣው መግለጫ ዳዊት ኤድልስታም የተሰኘውን ሽልማት ያገኘው ሐሳብን በነጻነት ለመግለጽ መብት ለግለሰባዊነትና ለሰባዊ መብት ጥበቃ በመቆም ላደረገው የላቀ አስተዋጽኦና ጽናት መሆኑን አስታውቋል። ኤርትራ እስካሁን በዳዊት ዙሪያ እስር ዙሪያ መላሽ ሰጣ የማይታወቅ ሲሆን ምናልባትም በህይወት ላይኖር ይችላል የሚል ስጋት አለ። በህይወት ካለ ግን አሁን የ60 ዓመት እድሜ ይኖረዋል። ሽልማቱን ሴት ልጁ ቤተልሔም ይስሐቅ ዳዊትን ወክላ በመጪው ሳምንት ስቶክሆልም ውስጥ በሚካሄድ ስነ ስርዓት ትቀበላለች። አድማጮች ለሰዓቱ ያዝናቸው ዓለም አቀፍ ዜናዎች ይህን ይመስሉ ነበር። ለቀሪዎቹ መሰናዷችን ወደ አስማማው ልመልሳችሁ።
ስመኝሽ ለዓለም ዜናዎች አመሰግናለሁ። አድማጮቻችን ተከታታችሁ የምትገኙት የዛሬ ህዳር 2017 ዓ.ም ተምረት የሰኞ ምሽት የአሜሪካን ድምጽ ዝግጅታችን ነው። ያስተናግድኳችሁ ያለው ተስማማየ ነው ነኝ። በምሽቱ የስቱዲዮ ቅንብሩን እየመራልኝ የሚገኘው ንጉሴ ታምሬ ነው። በምሽቱን ዝግጅቷን አዘጋጃችሁ ደግሞ ጽዮን ግርማ ናት። አስከምሽቷ አስተድረስ ከኛ ጋር አብራችሁ እንድትሆኑ በድጋሚ ጋብዛለሁ። አሁን ከተምናልፈው ወደ ምሽቱ አብይ ርዕስ ነው። በአማራ ክልል ውስጥ በኢትዮጵያ መንግስት ኃይሎች እየደረሰን የተባለ የሰብአዊ መብት ረገጣ ለመቃወም የጠራ ሰላማዊ ሰልፍ በትናንትናው ዕለት ከአሜሪካ ፕሬዚዳንት መኖሪያ ዋይት ሀውስ ፊት ለፊት ተከናውኗል። አድማጮቻችንና ተመልካቾቻችን የዚህን ዜና ዝርዝር እንደደረሰን ወደ እናንተ የምናቀርብ ይሆናል። በዚህ ወደ ቀጣዩ ዘገባ አልፋለሁ። ለቀድሞ ጦር አካል ጉዳተኞች መቀለ ላይ ቦታ ለመስጠት የቀረበው ቅር ተቃውሞ ገጠመው። የመቀለ ከተማ አስተዳደር እስከ ኢትዮጵያ ኤርትራ ጦርነት ድረስ በነበራቸው ተሳትፎ ምክንያት የአካል ጉዳት ደርሶባቸዋል አላቸው ከ1000 በላይ የቀድሞ ጦር አካል ጉዳተኞች ለመስጠት ያቀደው የመኖሪያ ቤት ቦታ በትንሳኤ ሰባ እንደርታ ፓርቲ ተቃውሞ ገጠመው። በአካል ጉዳተኞች ስም አርሶ አደሩን የማፈናቀል ተግባር እየተፈጸመ ነው ሲል ተቃውሞን ያሰማው ፓርቲው ድርጊቱ በአርሶ አደሮች ላይ ተጽዕኖ ያሳድራል ብሏል። የከተማው አስተዳደር ሂደቱን ህግ የተከተለ ነው ብሏል። ሙርጌታ ጽባ በዚህ ጉዳይ ተጨማሪ አለው።
የመቀለ ከተማ አስተዳደር በቅርቡ ይፋ ባደረገው አሰራር ትግራይ ክልል ውስጥ የሚገኙ እስከ ኢትዮጵያ ኤርትራ ጦርነትና ከዛ በፊት በነበሩ ጦርነቶች ላይ ተሳትፈው የአካል ጉዳት ለደረሰባቸው ወደ 1028 የሚደርሱ የትግራይ ተወላጅ የቀድሞ የጦር አባላት የመኖሪያ ቤት ቦታ ሊሰጣቸው መሆኑ ይፋ አድርጓል። ይህንን እቅድ የተቃወመው በአዲስ አበባ ተመስርቶ በቅርቡ ጽፈት ቤቱ መቀለ ከተማ የከፈተው ትንሳኤ ሰብ አንደርታ ፓርቲ ሲሆን ለጦር አካል ጉዳተኞች መኖሪያ ቤት የሚሆን በሚል ሰበብ መሬት ወረራ እየተፈጸመ ነው ሲል አቤቱታ አሰምቷል። አስተዳደሩ መሬቱን ለመስጠት ያቀደው ለትግራይ ጦር አካል ጉዳተኞች ማህበር መቀለ ቅርንጫፍ አባላት መሆኑን የጠቀሱት የፓርቲው የህዝብ ግንኙነት ኃላፊ አብርሃም ጽጌ ከዚህ ቀደም ለጦር ጉዳተኞች መሬት መሰጠቱን መከራከሪያ በማቅረብ የአሁኑን እቅድ ተቃውመዋል።
ጉቦ ካሳ ለተዋጋ ገባር መሬቱ በመንጣል
በቂ ካሳ ያልተሰጣቸው አባቶችና እናቶች አይናቸው እያየ መሬታቸው በእንቁላል ዋጋ እያስረከቡ ለስደት ለሞትና ለመከራ ተጋልጠዋል። ካሁን በፊት ስለዚህ ጉዳይ የተናገሩ ወንድሞቻችን መፍታቸውን ተነጥቀው ደብዛቸው የጠፋሉ። የሌሎችም ይሁን የእንደርታ ልጆች መፍት መከበር አለበት። ቅድሚያ ያካባቢው ልጆች የመኖሪያ ቤት መስሪያ መሬት ማግኘት አለባቸው። መቀለት ወልዶ ያደገ ቅድሚያ መሬት ሊሰጠው ይገባል። የግብርና መሬቱ የሚወሰድበትም በቂ ካሳና ልጆቹም ለመኖሪያ ቤት ማግኘት አለባቸው። ከዛ የቀረው ለልማትና ለተሻለ ነገር ከገባ የሚቃወም የለም።
መቀለ ከተማ ላይ ለብዙ ጊዜ በተለይ በዙሪያዋ የሚኖሩ አርሶ አደሮች መሬታቸውን ያለበቂ ማቋቋሚያ ካሳ እየተወሰደ ለችግር ተጋልጧል ያሉት የህዝብ ግንኙነት ኃላፊው ለጦር አካል ጉዳተኞች በሚል ለመስጠት የታቀደው መሬት መንግስት እንዲያቆመው ጠይቀዋል። ሌላው በዚህ ጉዳይ አስተያየት የሰጡት አቶ ገብረ ኪሮስ ነጋሽ በቅርብ ዓመታት ከእንደርታ ወረዳ ወደ መቀለ ከተማ አስተዳደር በተካለለ ደብሪ ቀበሌ ነዋሪ ናቸው። 1 ሄክታር ተኩል የሚታረስ መሬታቸው በ125000 ብር ካሳ እንደተወሰደ ገልጸው በአሁኑ ጊዜ እሳቸውና ያካባቢያቸው ነዋሪዎች ችግር ውስጥ እንደሚገኙ ተናግረዋል።
መንግስቱ ይሕግዝና ያለ ከዝነወል አንሶሰስ እና ደውልና ነና ማለት
መንግስት ያገዘን ነገር የለም። አሁን የምን በላውና የምን ጠጣውና ተን ዝም ብለን ነው ያለነው። መጀመሪያው መንግስት ስልጠና ሰጥቶ ንግድም ይሁን የእንስሳት እርባታ አስተምሮ በቂ ካሳ ሊሰጠን ይገባ ነበር። አርሶ አደሩ ይህ ቢደረግለት ያድግና ይለወጥ ነበር። ነገር ግን የተሰጠን ትንሽ ብር አልቋል። ካሁን በኋላ ምን እንሆናለን አናውቅም።
በሳቸውና ያካባቢያቸው አርሶ አደሮች ደርሷል ያሉት ችግር በሌሎች እንዳይቀጥል መንግስት ወደ ከተማ የሚያካልላቸው መንደሮች አርሶ አደሩን ከከተማ ህይወት ጋር ሊያላምድ ይገባል ብለዋል። የመቀለ ከተማ የመሬት አስተዳደርና አጠቃቀም ጽፈት ቤት ኃላፊ አቶ ገብረ ሚካኤል እንኑን ለጦር አካል ጉዳተኞች የመኖሪያ ቤት ተጠቃሚ እንዲሆኑ ለማድረግ በሚደነግገው ህግ መሰረት እየሰሩ እንደሚገኙ ገልጸዋል። በቅርቡ ለጦር አካል ጉዳተኞች የመኖሪያ ቤት መሬት እጣ ለማውጣት ታቅዶ የነበረው ተጨማሪ ማጣራት ስላስፈለገው ለሌላ ጊዜ እንደተራዘመ ተናግረዋል።
ዝምልከቶ ድዩስ ወይ ዘምልከቶ ይትመጽ ዘሎ እንበር ፍርቅ አካሉ ስተቀበረላ መሬት ተስተረፈታል።
በወጣው ህግ መሰረት ይመለከተዋል ወይስ አይመለከተውም የሚል ነው መጀመሪያ መምጣት ያለበት። ግማሽ አካሉ የቀበረ ሰው ለቀረችው አካሉ መኖሪያ መሬት ማግኘት የለበትም የሚል አካል ካለ ትክክል አይደለም። የታገለ አካሉ የጎደለን ሰው የታገለለት መሬት አታገኝም ልትለው አትችልም። ግን በህጉ መሰረት የእውነት የሚመለከተው መሆን አለበት።
አቶ ገብረ ሚካኤል በሰጡት ማብራሪያ ከገጠር አስተዳደር ወደ ከተማ በሚካለሉ አካባቢዎች የሚኖሩ ሰዎች ኑሯቸው በዘላቂነት ለማሻሻል የመሬት ካሳ ዋጋ በማስተካከል አርሶ አደሮችና ልጆቻቸው የመኖሪያ ቤት እንዲያገኙ የማድረግ ትኩረት ተሰጥቶ ይሰራል ብለዋል።
ካንደርታ ናመቀለ አትከሉ ነይርክክ ችግር አለ አፍተርክክ ዛዩ ስትረስ ወገበረ
ካንደርታ ወረዳ ወደ መቀለ ከተማ አካባቢዎች ሲካለሉ የርክክብ ችግሮች አሉ። ስማቸው ያልተካተተ አርሶ አደሮች አሉ። ስለዚህ እነዚህን ለማካተት መመሪያውን ማስተካከል ያስፈልጋል። የሰፈር ልማት ፕላን ሲዘጋጅ የርክክብ ሂደትን ተከትሎ ነው የሚሰራው። ግን ደግሞ የተረሱ አርሶ አደሮችስ ወዴት ይሄዱ? እነሱን ማካተት ያስፈልጋል። ስለዚህ እነሱን ለማካተት ተነጋግረናል። የአርሶ አደር ልጆች ሆነው ትዳር ያዙ የተረሱ አሉ። እነሱን ማካተት ያስፈልጋል። እንዲሁም ከ18 ዓመት በላይ የሆኑ ልጆቻቸው የመኖሪያ ቤት መሬት ሊያገኙ ይገባል። የመሬት ካሳ ማሻሻል እንደሚያስፈልግ ከግዚያዊ አስተዳደሩ አመራሮች ጋራ ተነጋግረን ወስነናል። እንዲሁም አካባቢዎቹ የመሰረተ ልማት ዝርጋታ ያስፈልጋቸዋል።
የትንሳኤ ሰብ አንደርታ ፓርቲ ህዝብ ግንኙነት ኃላፊው የመሬት ወረራ ብለው የጠሩት እንቅስቃሴ እንዲቆም በመግለጫቸው ላይ ጠይቀዋል። ከትግራይ የጦር አካል ጉዳተኞች ማህበር መቀለ ቅርንጫፍ ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
አድማጮቻችንና ተመልካቾቻችን የተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ እየደረሰ የሚገኘውን የአሜሪካ ድምጽ ሰኞ ምሽት ዝግጅታችን ነው። የትንታኔ መጽሔት ዘገባዎቻችን ይቀጥላሉ። ቀጣዩ ዘገባችን በሶማሊላንድ ሮብ የሚካሄደው ምርጫ ይመለከታል። ራሷን ነጻ አገር አድርጋ ያወጀችው የሶማሊላንድ ሪፐብሊክ የፊታችን ሮብ ፕሬዚዳንታዊ ምርጫ ታካሂዳለች። የእጩ ተፎካካሪዎች የምርጫ ዘመቻም ትላንት እሁድ ተጠናቋል። ሶስቱ ተፎካካሪ ፓርቲዎች በምርጫው ዋዜማ እያንዳንዳቸው ለየብቻቸው አንድ ቀን ሰጥቷቸው በመላ አገሪቱ ዘመቻቸውን አጠናቀዋል። በሶማሊላንድ የምርጫ አፈጻጸም ደንብ መሰረት ከምርጫው በፊት ባሉት ሁለት ቀናት በጎዳናዎች ላይ የምረጡኝ እንቅስቃሴም ሆነ የድጋፍ ስብሰባ አይፈቀድም። ሀሩን ማሩፍ ከዋሽንግተን ያጠናቀረውን ዘገባ ዝርዝሩን ይዟል። ቆንጅታዬ እንደሚከተለው ታቀርበዋለች።
የሶማሊላንድ የምርጫ ባለስልጣናት እንዳሉት ረቡዕ በሚካሄደው ፕሬዝደንታዊ ምርጫ ድምጻቸውን ለመስጠት 1.2 ሚሊዮን መራጮች ተመዝግበዋል። በመላዋ ሶማሊላንድ ባሉ 2648 የምርጫ ጣቢያዎች ድምጻቸውን ይሰጣሉ። የሶማሊላንድ የምርጫ አስፈጻሚ ኮሚቴ ሊቀመንበር ሙሳ ሐሰን ዩሱፍ ሶማሊላንድ ምርጫውን ለማስፈጸም ተዘጋጅታለች ብለዋል።
ባህላዊ ዝግጅቱ መህልነኛ ደማን ደንያሽ ያሰደ ህስቢያዲ ወራዳ ወንቲ ሙደዲ ወካምፔንኩ ሰዑዲ
የፖለቲካ ባድርሻ ካላትን እንዲሁም የምርጫ ስርዓትና የግጭቶች አፈታት ኮሚቴውን መመሪያዎች ተከትሎ በሚገባ የምረጡ ዘመቻዎችን ያካሄዱትን የፖለቲካ ፓርቲዎችን ለማመስገን እንፈልጋለን።
የደህንነት መስሪያ ቤቶችም አስፈላጊውን ዝግጅት ማድረጋቸውን ነው ሙሳ ዩሱፍ የተናገሩት። ሶማሊላንድ ፕሬዝደንታዊ ምርጫ ሲካሄድ እንደ አውሮፓውያን አቆጣጠር ከ2003 ዓመተ ምህረት ወዲህ ይህ አራተኛ ጊዜዋ ሲሆን የምርጫ ኮሚሽኑ መራጮች ድምጻቸውን የሚሰጡበትን ቦታ ለማግኘት የሚችሉበት ነጻ የስልክ መስመር መዘጋጀቱን ገልጿል። ተፎካካሪዎቹ የመራጮችን ድጋፍ ለመሳብ በሀገሪቱ ዙሪያ እየተዘዋወሩ ንግግር ሲያደርጉ ከርመዋል። የገዢው ኩልሚየ ፓርቲ እጩ የሀገሪቱ ፕሬዝደንት ሙሴ ቢሂ አብዲ እንደ አውሮፓውያን የዘመን አቆጣጠር በ2017 ዓመተ ምህረት 55 ከመቶውን የመራጭ ድምጽ አግኝተው ለአምስት ዓመት የስልጣን ዘመን መመረጣቸው ይታወሳል። እንደ አውሮፓውያን አቆጣጠር በ2022 በጥቅምት ወር ምርጫዎቹን በሚመለከት የተፈጠሩትን የፖለቲካ ልዩነቶች ተከትሎ ሙሴ ቢሂ ለተጨማሪ 2 ዓመታት ስልጣን ላይ እንዲቆዩ በአገር ሽማግሌዎች ምክር ቤት ተወሰነላቸው። የ76 ዓመቱ ፕሬዚደንት በረቡዕ ምርጫ በድጋሚ ተመርጠው ስልጣን ላይ ለመቆየት ነው የሚወዳደሩት።
በሰላማዊ መንገድ ምረጡ። ሳዘገዩ ድምጻችሁን ስጡ። በጣም አመሰግናለሁ። ፈጣሪ ሁለታችሁ ይክፈላችሁ። ረቡዕ ህዳር 13 ታያችኋለሁ። በእናንተ ድምጽ እናሸንፋለን።
መራጮች ስነ ስርዓት ባለው መንገድ ድምጽ እንዲሰጡ ቢሂ ተማጽነዋል።
ሀገራችሁ እስከምታድግ በትግላችሁ ግፉ። አባቶቻችሁ የጀመሩትን ትግል ቀጥሉ። በያዛችሁት ጎዳና በስነ ስርዓትና እርስ በርስ በመከባበር ቀጥሉ።
ዋናው የሙሴ ቢሂ ተፎካካሪ የዋዳኔ ፓርቲ እጩ አብድራህማን መሐመድ አብዱላሂ አብድራህማን ኤሮ ሲሆኑ በፊተኛው ምርጫ 40 ከመቶ የህዝብ ድምጽ አግኝተው ሙሴ ቢሂን በሁለተኝነት የተከተሉት ናቸው። ደጋፊዎቻቸውን ለውጥን በመደገፍ ድምጽ ስጡ ሲሉ ቀስቅሰዋል።
እንስለገራና እንማን ተደልካ ለማሁራው ይሄ እስበደልካ ተድካ ይደልካ ኢመውን በይያ ኢላሂ ኢና ሶማሪ ልህደ ጎበል
ይህቺ ሀገርና ህዝቧ ለውጥ እንደሚያስፈልጋቸው ተስማምተንበታል። ስድስቱን የሶማሊያ ክልሎች በሙሉ መጎብኘቴ ለኔ ትልቅ ቦታ የሚሰጠው ጉዳይ ነው። በሁሉም ስፍራ በክብር አቀባበል ተደርጎልኛል። ብዙ ሺዎች የተቆጠሩ ደጋፊዎቻችን በፀሐይ በብርድ ወጥተው የለውጥ መሪዎች እንድንሆን አበረታተውናል። የሴቶችን፣ የወጣቶችን፣ የአገር ሽማግሌዎችን፣ የምሁራንን፣ የባህላዊ መሪዎችንና ልምድ ያካበቱ ፖለቲከኞችን ተሞክሮ ምክርና ሐሳቦች ማዳመጥ ጠቅሞናል።
ኢሮ በመረጡኝ ዘመቻቸው ለሴቶች የበለጠ የሥራ ዕድል እንዲከፈት እሰራለሁ ሲሉ ቃል ገብተዋል። ከሶማሊላንድ ህዝብ ከግማሽ የሚበልጡት ሴቶች እንደመሆናቸው በዚህ ምርጫ ማን እንደሚያሸንፍ የሚወስኑት እነሱ ናቸው ብለዋል። ትላንት የሙሴ ቢሂ ምክትል ፕሬዚደንት ሳይሊ ገዢውን ፓርቲ ከርተው ወደ ተቃዋሚ ፓርቲ የገቡ ሲሆን ይህ ዜና የኢሮን የመረጡኝ ዘመቻ አጠናክሮላቸዋል። በአደም ባህረ ሰላጤ ስትራቴጂያዊ ስፍራ ላይ የምትገኘው ሶማሊላንድ ያለችው አፍሪካ ውስጥ ብቸኛው ቋሚ የዩናይትድ ስቴትስ የጦር ሰፈር ብቻ ሳይሆን የመጀመሪያው የቻይና የውጭ ሀገር የጦር ሰፈር የሚገኝበት ጅቡቲ አቅራቢያ ነው። በረቡዕ ፕሬዝደንታዊ ምርጫ የሚፎካከሩት ሙሴ ቢሂና ዋናው ተቀናቃኛቸው አብድራህማን ኢሮ በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ላሸነፉት ለቀድሞ ፕሬዝደንት ዶናልድ ትራምፕ ሁለቱም የእንኳን ደስ ያለው መልእክት አስተላልፈዋል። አዲሱ የትራምፕ አስተዳደር የዩናይትድ ስቴትስን ፖሊሲ መልሶ እንደሚገመግም ተስፋ አለን ሲሉም ተናግረዋል። ፕሬዚዳንት ሙሴ ቢሂ የሶማሊላንድን እና የዩናይትድ ስቴትስን ስትራቴጂያዊ አጋርነት በይበልጥ ለማጠናከር አብረን እንድንሰራ በጉጉት እጠብቃለሁ ያሉ ሲሆን ለህዝባችን ኑሮ መሻሻል ለአፍሪካ ቀንድ ሰላምና መረጋጋት እንዲሁም ብልጽግና አብረን እንስራ ብለዋል በመልእክታቸው። ተፎካካሪያቸው አብዱራህማን ኤሮ በበኩላቸው የሶማሊላንድ ህዝብ ሀገራችንን በሚመለከት በሚከተሉት ጠንካራ ፖሊሲ ተበረታቷል ካሉ በኋላ ወደፊትም አጋርነታችንን ለማጠናከር ተስፋ እናደርጋለን እንደ ፕሬዝዳንታዊ እጩ ለምስራቅ አፍሪካና ለቀይ ባህር የተሻለ መረጋጋት ሰላምና ብልጽግና አስተዋጽኦ ለማበርከት በጉጉት እጠብቃለሁ ሲሉ አክለዋል። ሶማሊላንድ ሰሜናዊ የግዛት አካሏ አድርጋ ከምትመለከታት ከሶማሊያ ተገንጥላ ነጻነቷን ያወጀችው እንደ አውሮፓውያን አቆጣጠር በ1991 ዓመተ ምህረት ነው። ሁለቱ ወገኖች ከዚያ ወዲህ በተደጋጋሚ በቅርቡ እንደ አውሮፓውያን አቆጣጠር ታህሳስ 29 ቀን ውይይት አካሂደዋል። ይሁን እንጂ የጅቡቲው ንግግራቸውን በሁለት ቀናት ተከትሎ የሶማሊላንድ ፕሬዝዳንት ሙሴ ቢሂ አብዲና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የባህር በር መግባቢያ ስምምነት መፈራረማቸውን ማወጃቸው ውይይቶቹን እንዳፋረሰ ይታወሳል። ሶማሊያ ሶማሊላንድ እና ኢትዮጵያ ያደረሱት ስምምነት ሉዓላዊነቷን የሚጥስ መሆኑን ስትናገር ቆይታለች። ሁለቱ ሀገሮች በበኩላቸው ትክክለኛ ስምምነት እንደሆነ በመናገር ይሟገታሉ። የመግባቢያ ስምምነቱ ስራ ላይ ከዋለ ኢትዮጵያ ከሶማሊላንድ 20 ኪሎ ሜትር ርዝማኔ ያለው የባህር ጠረፍ በሊዝ የምታገኝ ሲሆን በመላሹ ኢትዮጵያ ለሶማሊላንድ እውቅና ትሰጣለች። ምዕራባውያን ሀገሮችም እስካሁን በሚሰጧቸው አስተያየቶች የወደፊት እጣቸውን መወሰን የሶማሊያና የሶማሊላንድ ፋንታ ነው በማለት በተደጋጋሚ ይናገራሉ።
የትንታኔው መጽሔታችን እንደቀጠለ ነው። ቀጣዩ ዘገባችን ደግሞ ኤርትራውያን ከኢትዮጵያ ለመውጣት የተጋነነ ክፍያ እንጠይቃለን ስለማለታችን ይመለከታል። በኢትዮጵያ የሚኖሩ ኤርትራውያን የመውጫ ቪዛ ለማግኘት የተጋነነ ክፍያ እየተጠየቅን ነው አሉ። ለአሜሪካ ድምጽ አስተያየት የሰጡ ኤርትራውያን ወደ ሌሎች ሀገራት ለመሄድ ሲፈልጉ የመውጫ ቪዛ ለማስመጣት እስከ $4,000 ድረስ እንደሚጠየቁ ገልጸዋል። የክፍያው ምክንያት ግልጽ እንዳልሆነና ወጥነት እንደሌለው የተናገሩት ኤርትራውያኑ የኢትዮጵያ መንግስት የክፍያው መጠን ዳግም እንዲመለከተውም ጠይቀዋል። የኢሚግሬሽንና ዜግነት አገልግሎት በበኩሉ እየጠየቀ ያለው ክፍያ ለመውጫ ቪዛ ሳይሆን በህገወጥ መንገድ ለቆዩበት ጊዜ የሚወሰን ቅጣት ነው ብሏል። በህገወጥ መንገድ በአገሪቱ ውስጥ እየኖሩ ያሉ የውጭ ሀገራት ዜጎች በተቋሙ ተመዝግበው ህጋዊ የመኖሪያ ሰነድ እንዲይዙም ጠይቋል። ገብረ ሚካኤል ገብረ መድህን በዚህ ጉዳይ ተጨማሪ አለው።
የኢትዮጵያ መንግስት የመውጫ ቪዛ ለመምታት የሚጠይቀው ክፍያ የተጋነነ ነው ብለው ከሚያምኑት ቅሬታ አቅራቢዎች አንዱ የሆነው ጀላኒ ብርሃነ ተኬ በሱዳን ለሰባት ዓመታት ያህል ከኖረ በኋላ በዚያች ሀገር የእርስ በርስ ጦርነት ሲቀሰቀስ በመተማ በኩል አድርጎ ኢትዮጵያ መግባቱን ገልጿል። ፓስፖርቱን አዲስ አበባ በሚገኘው የኤርትራ ኤምባሲ ካሳደሰ በኋላ ወደ አንጎላ ለመጓዝ ማቀዱን የሚገልጸው ጀላኒ ብርሃነ ለመውጫ ቪዛ በኢትዮጵያ የኢሚግሬሽን እና ዜግነት አገልግሎት የተጠየቀው ክፍያ ግን ከአቅሜ በላይ ነበር ብሏል።
የመውጫ ቪዛ ስጠይቅ $4,000 ክፈል አሉኝ። ከየት ላመጣ እችላለሁ ብዬ ነገርኳቸው። እነሱ ግን መክፈል አለብህ አሉኝ። ምናልባት ትንሽ ቆይቶ ይቀንስ ይሆናል ብዬ ሳልከፍል ሄድኩኝ። ሆኖም ይባስ ብለው ከትንሽ ጊዜ በኋላ $4,800 መድረሱ ነገሩኝ። ከየትም ላመጣ አልችልም ብዬ ተከራክሬያቸው $3,195 ከፍዬ ወጣሁ።
ስደተኛ ሆና በአዲስ አበባ እንደምትኖር የገለጸች ሄለን ተስፋ የተባለች ሌላ አስተያየት ሰጪ ደግሞ ከወር በፊት ፓስፖርቷን ይዛ የመውጫ ቪዛ ለመጠየቅ ወደ ኢሚግሬሽንና ዜግነት አገልግሎት መሄዷን ተናግራለች። ሆኖም መጀመሪያ ላይ $1,700 ክፈይ እንደተባለችና እሱን እስክታሰባስብ ደግሞ ክፍያው ወደ $2,400 ማሻቀቡን ገልጻለች። ለመውጫ ቪዛ ይህን ያህል መክፈል ፍትሃዊ አይደለም ትላለች።
ለመውጫ ቪዛ $2,000 እና $4,000 መክፈል የለብንም። እንዲህ አይነት ነገር የትም የለም። ይህን ያህል ክፍያ እየተጠየቅን ያለነው ደግሞ ኤርትራውያን ብቻ ነን። የሌሎች ሀገራት ዜጎች ይህን ሲጠየቁ አይታይም።
የአሜሪካ ድምጽም ከ1495 እስከ 3745 ዶላር የተከፈለባቸው የክፍያ ደረሰኞችን ተመልክቷል። ስለዚህ ጉዳይ እንዲያብራራ የተጠየቀው የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት በበኩሉ የተጠቀሱት ክፍያዎች ለመውጫ ቪዛ ሳይሆን የውጭ ሀገር ዜጎች ኢትዮጵያ ውስጥ በህገወጥ መንገድ ለሚቆዩበት ጊዜ የተወሰነ ቅጣት ነው ብሏል። አሰራሩ በኤርትራውያን ላይ ብቻ ሳይሆን በሁሉም ሀገራት ዜጎች ላይ እንደሚተገበርም በተቋሙ የውጭ ዜጎች ምዝገባና ቁጥጥር ዲሬክተር አቶ አዳነ ደበበ ተናግረዋል።
የመጥቶ አለ በራሱ እንትን አለምንም ፍቃድ ገብቶ ሲኖር ተገቢውን ከፍሎ እንዲወጣ የሚደረግበት አሰራር አለ ማለት ነው። ለጉብኝት ገብተው ሌላ ስራ ላይ ተሰማርተው ሲገኙ የውጭ ዜጋ በስደተኝነት ተመዝግቦ የሚኖር እና ባልተፈቀደለት ስራ ላይ ተሰማርቶ ሲኖር ያም መውጫ ቪዛ ገዝቶ እንዲወጣ ይደረጋል። ተገቢውን ቅጣት ተከቶ ማለት ነው። ቅጣቱ እየጨመረ ነው የሚለው በቀኑ ብዛት ካልኩሌት ስለሚደረግ አሰራሩ አንድ አይነትና ወጥ ነው። በቃ ምንም ልዩነት የሚባል ነገር በፍጹም ሊኖርም አይችልም ኖሮም አያውቅም ማለት ነው።
ስለዚህ በተለያየ ጊዜ መጥተን የተለያየ ዋጋ ተጠየቅን የሚሉትም የሚቆዩበት ጊዜ ስለሚጨምር ነው።
ለምሳሌ ቪዛቸው ከገባ 1 ዓመት የሆነውና ከገባ 2 ዓመት የሆነው ወይም ከገባ 5 ዓመት 5 ወር የሆነው እኩል ላይሆን ይችላል። ይሄ ሊያለያየው ይችላል።
የክፍያው መጠን መነሻና መድረሻው ምን ያህል እንደሆነ ባይገልጹም ከህገወጥነት ጋር ሲነጻጸር የቅጣት መጠኑ በዛ ሊባል አይገባም ይላሉ። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀን በአዲስ አበባ የሚኖር አንድ ኤርትራዊ ደግሞ የመውጫ ቪዛ ጠይቄ ክፍያው ከአቅሜ በላይ በመሆኑ በህገወጥ መንገድ በየብስ ትራንስፖርት ለመውጣት እየተዘጋጀሁ ነው ካለ በኋላ የክፍያው መጠን በአንድ ዓመት ጊዜ ውስጥ ከ600 ወደ 4000 ዶላር ማሻቀቡን ተናግረዋል። ይህን ያህል ገንዘብ ለመክፈል ስትሄድም በአግባቡ አትስተናገድም፣ ማመናጨቅና ማንገላታት ይታከልበታል ይላል።
አሰራርሃ ክብር ይባል የሁሉም ከመሐል ግበነኛ ወይ
መስተንግዷቸው ክብር የሚባል ነገር የለውም። እንደ ወንጀለኛ ነው የሚቆጥሩ። የተባልከውን ለመክፈል ነገ ከነገ ወዲያ ያያሉ ያመላልሱሃል። በዚያ ልክ ያልሆነ ንግግር አለ። መጀመሪያ ለምን ገባህ ይሏል።
አቶ አዳነ ደበበ ግን በዚህ ቅሬታ አይስማሙም።
ምንን አልቀበለውም። ለምን መሰለህ አልቀበለው ማለት ኖርማሊ ከስተመር ናቸው ታውቃለህ። አሁን እነዚህ ሰዎች ሲመጡ ህገወጥ ቢሆኑ በጣም ነው ትሪት የምናደርጋቸው፣ በጣም በሚገባ ማለት ነው። ክፈሉ ተብለው የሚከፍሉትን ነገር ግን እስከሚያዘጋጁ ውጭ ሊቆዩ ይችላሉ። ከዛ አንዳንዶች ደግሞ አሁን ለምሳሌ አሁን ሞላሌ ብሎ ይዞ ሲመጣ ወይ ጨምሮበት ይሆናል። ያንን ደግሞ ነገር ሲፈልግ ያው ነገር የምታውቀው ዶላር ምንዘርም ቶሎ ላይ ያገኝ ይችላል። ያ ነገር እንትን ሲል ያው ሰው ናቸውና ትንሽ ፌል ያደርጋሉ ታውቃለህ። ያ ነው እንጂ በትሪትመንት በኩል ምንም ነገር በቃ ምንም ነገር እንትን የለም። እኛ ከዜጎች በተለየ እንትን አንላቸውም፣ በአግባቡ ነው የምናስተናግዳቸው።
አስተያየት ሰጪዎቹ የተጠየቀው ክፍያ ከተፈጸመም በኋላ ፓስፖርቱ ላይ ከሀገር ተባረዋል የሚል ማህተም እንደሚመታበት ተናግረዋል። ወደ አንጎላ የተጓዘው ጀላኒ ብርሃነ ስለዚህ ጉዳይ ሲናገር ባለስልጣናቱ ከሀገር ተባረሃል፣ ከ5 ዓመት በፊት ወደ ኢትዮጵያ አትመለስም ብለውኛል ብለዋል። ፓስፖርቱንም የሰጡት ቦሌ አየር ማረፊያ ከደረሰ በኋላ መሆኑን ገልጿል። አቶ አዳነ ደበበ በበኩላቸው ይህ በጥቂት ሰዎች ላይ ብቻ የሚያጋጥም ክስተት ነው ይላሉ።
ሲወሰን እንደ ጥፋታቸው ክብደት ነው። ብዙዎቹ እንደዛ አያጋጥምም። የሚያጋጥመው በጣም በጣት የሚቆጠሩ ትንሽ ሰዎች ናቸው። ጥፋታቸው ከበድ ያለ በጣም ትንሽ ሰዎች ናቸው ደግሞ እንዳይገቡ የሚደረጉት እና ብዙ ሰው አይደረግም። ኖርማሊ አይደረግም። በቃ ማለት ይችላል ጭርሽ አይደረግም። እንደዛ
ስሙ እንዳይጠቀስ የጠየቀን አስተያየት ሰጪ ግን የኢትዮጵያ ባለስልጣናት ጉዳዩን ዳግም እንዲያጤኑት ጠይቋል።
አማራጭ የቡሉን ይቃፍ ፍትሐዊ ይኮነን ተጠውን የቡሉን ህጋዊ ይኮነን
አማራጭ የላቸውም ተብሎ የተጋነነ ክፍያ መጠየቅ ፍትሃዊ ስላልሆነ በአጠረ ጊዜ ውስጥ ፍትህ እንዲሰጡንና የአሰራር ለውጥ እንዲያደርጉ እጠይቃለሁ።
የኢሚግሬሽንና ዜግነት አገልግሎት ተቋም የሥራ ኃላፊው በበኩላቸው የዚህ ችግር መፍትሄው ወደ ተቋሙ ቀርቦ መመዝገብና በህጋዊ የመኖሪያ ሰነድ ኢትዮጵያ ውስጥ መኖር ብቻ ነው ይላሉ። በህገ ወጥ መንገድ ኢትዮጵያ ውስጥ እየኖሩ ያሉ የውጭ ዜጎች ወደ ተቋሙ ቀርበው በመመዝገብ ህጋዊ የመኖሪያ ሰነድ እንዲይዙም ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ከአሜሪካ ድምፅ ወደ እናንተ ይደርስ ያለው የምሽቱ ዘገባዎቻችን እንደቀጠሉ ናቸው። አሁን ደግሞ ቀደም ሲል ወደ አስተዋወቅኳችሁ የአማራ ክልል የተመለከተው ዘገባ እናልፋለን። በአማራ ክልል ውስጥ በኢትዮጵያ መንግስት ኃይሎች እየደረሰ ነው የተባለን የሰብአዊ መብት ረገጣ ለመቃወም የተጠራ ሰላማዊ ሰልፍ በትናንትናው ዕለት ከአሜሪካ ፕሬዚዳንት መኖሪያ ዋይት ሀውስ ፊት ለፊት ተከናውኗል። በክልሉ ውስጥ የሰላማዊ ሰዎችን ህይወት እያናጋ ስለሚገኘው ግጭት ዓለም አቀፍ ትኩረትን ለማግኘት የተሰናዳው ሰልፍ የተለያዩ የሰሜን አሜሪካና አውሮፓ ከተሞችን ያካተተው ዘመቻ አካል መሆኑን አስተባባሪዎች ተናግረዋል። ሀብታሙ ስዩም ከሰልፉ ተሳታፊዎች ከተወሰኑት ጋር ቆይታ አድርጓል። እንደሚከተለው ይቀርባል።
እሁድ ከሰዓት በኋላ በአሜሪካ ፕሬዚደንት የመኖሪያና የሥራ ስፍራ ዋይት ሀውስ ፊት ለፊት የተገኙት ተቃዋሚ ሰልፈኞች በዋሽንግተን ዲሲና አካባቢው የሚኖሩ ትውልድ ኢትዮጵያውያን ናቸው። ወደ አደባባይ እንዲወጡ ያደረጋቸው ደግሞ ኢትዮጵያ ውስጥ ከቀን ተቀን በአማራ ሕዝብ ላይ የበረታ ነው ያሉትን የሰብአዊ መብት ረገጣና አይነተ ብዙ በደል መቃወም ዓለም አቀፍ አካላትም ማስታወቅ እንደሆነ ይገልጻሉ። አቤል ፍቅሬ ከሰልፉ ተሳታፊዎች መካከል አንዱ ነው።
ሀገራችን በኢትዮጵያ ውስጥ እንግዲህ የአማራ ሕዝብ ላይ ፉል ፍለጅ የሆነ ጦርነት ታውጆ ላለፉት አንድ ዓመት ከሰባት ወር ከስድስት ወር አካባቢ ጦርነት ነው ያለው። በዚህም ምክንያት ሲቪሊያን እየሞቱ ነው ያለው፣ እየተገደሉ ነው ያለው። በተለይ የድሮን ጥቃቱን ለማውገዝ እንዲሁም ከቤቶች እናቶችን ሕፃናትን እያወጡ ያው ግድያ ስላለ ያንን ለማውገዝ ድምጻችንን ለማሰማት ነው ዛሬ የተገኘ ነው።
አቤል ለኢትዮጵያ መንግስት የገንዘብ ድጋፍ የሚያደርጉ ዓለም አቀፍ ተቋማት የሰብአዊ መብት ረገጣዎችን ለማስቆምና አፋጣኝ ሰብአዊ ድጋፍ ለሚሹት ለመድረስ ያለባቸውን ኃላፊነት እንዲወጡ ማሳሰብ የሰልፉ ሌላኛው ዓላማ መሆኑን ይናገራል።
አሁን በቅርብ ጊዜ ውስጥ እንኳን IMF እና World Bank በቢሊየንስ ኦፍ ዶላርስ የሚቆጠር ገንዘብ ለኢትዮጵያ መንግስት እርዳታ አውሏል። ይሄ እርዳታ ደግሞ የሚሄደው ለጦር መሳሪያ ግዢና ለጦርነት ስለሆነ እነዚህ አይነት ነገሮችን እንዲያስቆሙ እንዲሁም ደግሞ የሂዩማኒቴሪያል ኤድ ያስፈልጋል። ጦርነት እስከሆነ ድረስ ላለፉት አንድ አመታት ከምናምን ከዛ በፊትም በነበረው ጦርነት ይሄ ህዝብ አላረሰም፣ አልዘራም። ኢቭን ያረሰውን ያጨደውን እንኳን የከመረው እየተቃጠለበት ስለሆነ የረሃብም አደጋ አለ። በዛ ላይ ደግሞ መፈናቀልም ጭምራልና እሱን ለማስቆም እንዲሁም በተለይ ደግሞ ፋይናንሻሊ ሰፖርት እንዲያቆሙ ለማድረግ።
ሄሌ ታደለ ሌላው በሰልፉ ላይ ያገኘው ትውልደ ኢትዮጵያዊ ነው። በቅርብ ቀናት ውስጥ በኢትዮጵያ መንግስት በተወሰዱ የድሮን ጥቃቶች ህጻናትና አረጋውያንን ጨምሮ የሰላማዊ ሰዎች ህይወት መቀጠፉን አንስቶ የሚሟገተው ኃይሌ ወደ መደበኛ ህይወታቸው ለመመለስ ለሚናፍቁ ህዝቦች ድምፅ ለመሆን በሰልፉ እንደተገኘ ለአሜሪካ ድምፅ ተናግረዋል።
እናቶቻችን በዚሁ በመነኩሴም እንኳን ሆኖ ወደ ቤተ ክርስቲያን መሄድ የማይችሉበት ሁኔታ ነው። እነሱ ራሱ በገቡበት በወጡበት ጊዜ ያው ደንግጠን ስልክ በተደወለበት ቁጥር የኔ እናት ሰውን ይሆን የኔ አባት ይሆን የምንልበት ነገር ልጆች ትምህርት ቤት መሄድ የማይችሉበት ምክንያት መኖር አለመቻላችን።
ኃይሌ የአሜሪካ መንግስትም ሆነ ሌሎች አካላት ትኩረት እንዲሰጧቸው የሚሻቸውን ጉዳይም ሲያስረዳ፣
እኔ የምፈልገው የሁማኒቴሪያን አስፔክት ነው። ትልቁ ህዝብ እንዲድን ነው፣ የሚራበው የሚጥመው እንዲቆም ነው። እሱ ነገር ያ ካልቆመ ምንም እንትን የለውም። የአሜሪካ መንግስት ደግሞ ማድረግ የሚችለው ያንን ነው። አትሊስት ገንዘባችን እኔ ታክስፔየር ነኝ፣ የኔ ታክስፔየር ገንዘብ ወደ ተመልሶ ህዝቤን የሚገልበትን ሲቹዌሽን እንዲቆምልኝ ነው የምፈልገው።
በአማራ ክልል ውስጥ የኢትዮጵያ መንግስት እየወሰዳቸው ባሉ እርምጃዎች ንጹሃን ላይ ግፍ እየፈጸመ እንደሆነ የምትናገረው ሌላዋ የሰልፉ ተሳታፊ ሄርሜላ መስፍን በክልሉ ተወላጆች ላይ የሚደርሱ የሰብአዊ መብት ረገጣዎች በመላ ሀገሪቱ ላይ ከሚኖራቸው አንድምታ አንጻር በሁሉም ህዝቦች ዘንድ ትኩረት ሊያገኙ እንደሚሻም ትናገራለች።
ንጹህ በመጋደሉ ሰው ብቻ ወይም አንድ መደረግ የሌለበት ነገር ሁማኒቴሪያንን ራይት የሚገፍ ነገር ፊት ለፊታችን ተፈጥሮ እየተመለከትን እኛ ቤታችን በር ላይ ገና አላንኳኳም ብለን የምናስበውን አስተሳሰብ አቋርጠን አማራን ለኢትዮጵያ ሲል ደሙን መስዋዕት ያደረገ ሰው ራሱን መስዋዕት ያደረገ ህዝብ ነው እና ሁላችንም ወንድም እህታችን ንጹህ ሰው በአጠቃላይ እንደ ሰውነት እንደ አንድ ሰውነት መገደል ያቁም፣ መደፈር ያቁም፣ እናቶች ህጻናት መገደል ያቁሙ የሚለውን ተነስተን እንድንጮህ ያስፈልጋል።
በኢትዮጵያ መንግስት ኃይሎችና በአማራ ክልል የተለያዩ ስፍራዎች በኢመደበኛ ሁኔታ ተደራጅተው በሚዋጉት ፋኖ በሚል መጠሪያ የሚታወቁት ታጣቂ ቡድኖች መካከል የተቀሰቀሰው ውጊያ ከአንድ ዓመት በላይ አልፎታል። በተከታታይ እየተደረጉ ያሉ ሰላማዊ ሰልፎችን እያስተባበሩ ከሚገኙት መካከል አንዱ የሆኑት አቶ ሳምሶን ይመኑ በክልሉ ውስጥ የሚንቀሳቀሱት ታጣቂዎች በክልሉ ህዝብ ላይ እየደረሰ ያለውን በደል ለመመከት መሳሪያ የጨበጡ ናቸው የሚል እምነት አላቸው።
ለመኖር ስለሚታገሉ እንደግፋቸዋለን። የሚታገሉት በህይወት ለመኖር ነው። በህይወት ለመኖር ስለሆነ የግድልን እነሱን ለመደገፍ ሰው መሆን ብቻ ነው የሚያስፈልገው። ሰው በህይወት የመኖር መብት አለ በአለም ላይ። ስለዚህ ያንን ስለተገፈፉ ያንን ያዳገፈፉ ለዛ ሆስሎ እንደሚታገሉት እንደርግፋቸዋል።
የኢትዮጵያ ፌደራል መንግስት እንዲሁም የአማራ ክልል ባለስልጣናት ግን ፋኖ እየተባለ የሚጠራውን ታጣቂ ቡድን በተመለከተ በሰልፉ ላይ ተሳታፊ ከሆኑት ትውልድ ኢትዮጵያውያን የተቃረነ አቋም አላቸው። ባለስልጣናቱ በክልል ውስጥ መሳሪያ አንስተው የሚዋጉት አካላት የክልሉን ሰላማዊ ሁኔታ ለማወክና ስልጣን በኃይል ለመቀማት የሚንቀሳቀሱ ናቸው በሚል በተደጋጋሚ ሲከሱ ተደምጠዋል። ተደጋጋሚ የሰላም ጥሪን ውድቅ አድርጓል የተባለውን ታጣቂ ቡድን እንቅስቃሴ ለመግታት ኢትዮጵያ መንግስት ወደ ኃይል እርምጃ እንዲገባ እንደተገደደም በቅርቡ በነበረ ጋዜጣዊ መግለጫ ላይ ከተናገሩት ባለስልጣናት መካከል አንዱ ኢትዮጵያ መከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳነ ናቸው።
ሰላም 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 ተብሏል ተደጋጋሚ ጥያቄ። ሰው እሱ ደግሞ የመረጠው ነፍጥ በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ አላማውም የሚሆነው ኮኦፕሬሽን አንግል ወከትን በጥብጥን አስወግዶ ለክልሉ ህዝብና መንግስት ሰላም ማስፈን ነው። ሰላም የሚሰፍነው ደግሞ በመረጠው ቋንቋ ማነጋገር ስንችል ነው። ሴሉን ራሱ ከህዝብ የለየ ጀሊዮን ከመሪው የሚለይ በጥናት ላይ ተመስርቶ መከላከያ ከክልሉ መስተዳደርና የጸጥታ አካላት ጋር ሆኖ እርምጃ መውሰድ ጀምሯል።
በክልሉ ውስጥ ህግን ለማስከበር ስለሚወሰዱ እርምጃዎች በተመለከተ በተሰጠው መግለጫ ላይ የመንግስት ጦር ዘመቻዎች ኢላማ የጥፋት ኃይሎችና ተባባሪዎቻቸው ናቸው በተባሉት ላይ እንደሚያተኩር የአማራ ክልል የኮሙኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው መናገራቸው ይታወሳል።
ዘረፋን፣ እገታን ገበር እየጎተተ ኬላ ያበጀ በእያንዳንዱ ተሽከርካሪ ይሄን ያህል ብር ተጥሏል ይላል። በእያንዳንዱ ኗሪ ደጅ ላይ ወረቀት እየበተነ ይሄን ያህል ብር ዛሬ ተጥሎብሃል ካልሆነ ማታ መጣብሃለሁ እንዲህ አረጋሃለሁ ልጆችን አግታለሁ እያለ የሚሰራውን ኃይል በህግ ተጠያቂ ማድረግ ይገባል ማለት ነው።
መደበኛ የህይወት ዕደትን ያስተጓጉለ የክልሉን ህዝብ ህይወት በየቀኑ ያከበደ መሆኑ የተነገረለት ግጭት መላ ሊባል እንደሚገባ ከህዝብ ተወካዮች አቤቱታ የቀረበላቸው የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በበኩላቸው መንግስታቸው ለሰላማዊ መንገዶች አሁንም ዝግጁ መሆኑን ተናግረው ነበር። በዋሽንግተን ዲሲው ሰልፍ ላይ ለተገኘችው ሀርሜላ መስፍን ግን ከኢትዮጵያ መንግስት በኩል የሚቀርቡ የሰላም ጥሪዎችን አምኖ መቀበል አጠራጣሪ ነው።
ካለውም ላይክ ኦሬዲ ብዙ ቻንስ ተጥቶት ህዝብ በንጹህ ልቦና ተነስተው ወጥቶ ደግፎት ለውጥን ያመጣል ብሎ ብዙ ሰፖርት ሰጥቶታል ብዙ ተከትሎታል። ይሄ ሰውዬ ሰጠነው ጊዜ አልሰራም። አለመስራቱን ብቻ አይደለም ህዝብ አጣፋ ጨፈጨፈ። ሶ በዚህ ሰዓት ላይ አይ ቲንክ ብዙ ጥሪ አድርጋለሁ ብሎ የሚለውን በበኩሌ አልቀበልም። ከዚህም በኋላ ሙቪንግ ፎርዋርድም እሱ ሲነሳ ያጠፋን ሰው ዛቃ ቁጭ ብሎ አሁንም እሱን በመሃል ሚዲያተር ሆነ ሊቀመጥ ይችላል ይላል።
ከ2016 ዓመተ ምህረት ጀምሮ በአማራ ክልል የተከሰከሰው ግጭት ከክልሉ አልፎ የሀገሪቱን ብሎም የዓለም አቀፍ ማህበረሰብን ትኩረት ማግኘት ከጀመረ ከራርሟል። ሂዩማን ራይትስ ዎች እና አምነስቲ ኢንተርናሽናል የተሰኙ የሰብአዊ መብት ተሟጋች ድርጅቶች በመንግስትና በክልል ውስጥ በሚንቀሳቀሱ ታጣቂዎች መካከል የቀጠለው ውጊያ ለሰላማዊ ሰዎች ሞትና ህይወት መናጋት መንስኤ የሆነ መሆኑን በሪፖርታቸው በስፋት አትተዋል። በተለይ በመራዊ ከተማ በመንግስት ኃይሎች ያለ ህግ አግባብ በጅምላ ከ50 በላይ ሰዎች የተገደሉበትን ክስተት በተመለከተም መግለጫዎችን አውጥተዋል። የመንግስት ባለስልጣናት በበኩላቸው በተለያዩ ስፍራዎች ከተደጋግመው የመንግስት ሹመኞች ግድያ ጋር በተያያዘ በአማራ ክልል የሚንቀሳቀሱ ታጣቂ ቡድኖችን ይከሳሉ። ሀገር በቀሉ የኢትዮጵያ ሰብአዊ መብት ኮሚሽን በበኩሉ ክልሉን በተመለከተ ባወጣቸው ተከታታይ ሪፖርቶች ላይ የሰብአዊ መብቶችን ድንጋጌዎችና መርሆችን ያልተከተሉ ግድያዎችና እስሮች በአፋጣኝ እንዲቆሙ በትጥቅ ግጭትና በጸጥታ መደፍረስ ወቅትም የዜጎች የማይገሰሱ መብቶች እንዲከበሩ ሲያሳስብ ቆይቷል። በዚህ ዘገባ ግብዓት ይሆን ዘንድ በአሜሪካ ኢትዮጵያ ኤምባሲ ባለስልጣናትን እንዲሁም የመንግስት ኮሚኒኬሽን አገልግሎት ሹምን ለማግኘት ያደረግናቸው የስልክ ጥሪዎች አልተሳካሉንም። መልሳቸው እንዳገኘን በተከታይ ዘገባዎች ለማካተት እንሞክራለን። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮቻችንና ተመልካቾቻችን በምስል የተደገፈውን የዚህን ዘገባ ዝርዝር በዌብሳይታችን amharic.bnews.com እንዲሁም በፌስቡክ እና በዩቲዩብ የምታገኙት መሆኑን ኮዱ ለመጠቆም ወዳለሁኝ። ወደ ቀጣዩ ዘገባችን አልፋለሁ። ቀጣዩ ዘገባችን ዋሽንግተን በዚህ ሳምንት ነው። አሜሪካውያን መጪው የትራምፕ አስተዳደር ምን ይመስል ይሆን እያሉ ነው። መጪው የትራምፕ የተመረጡ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አስተዳደር መልክ መያዝ እየጀመረ ነው። ብዙዎች አሜሪካውያን ታዲያ ትራምፕ በምርጫው ዘመቻቸው ላይ ሊያከናውኑ የገቡትን ቃል ተግባራዊ ያደርጉት ይሆን? ባላንጣዎቻቸውንስ ይበቀሉ ይሆን? የሚሉ ጥያቄዎችን ያነሳሉ። ይህ በእንዲህ እንዳለ ግራ ዘመን ፖለቲካ አቀንቃኞች በበኩላቸው በፕሬዚዳንታዊ ምርጫ እንዴት ሊሸነፉ እንደቻሉ በማጤን ላይ ናቸው። የአሜሪካ ድምጿ ቬሮኒካ ኤግሊሲያስ ባልዴራስ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ እንደሚከተለው ታቀርባለች።
ዶናልድ ትራምፕ በፕሬዝደንታዊ ምርጫው ወሳኝ ድል ማግኘታቸውን ተከትሎ አሁን የሁሉም ትኩረት በአዲስ ተመራጩ ፕሬዝደንትና መጪው አስተዳደራቸው እንደምን ያለ ይሆናል የሚለው ሆኗል። የእሳቸው ደጋፊዎች ለቀድሞው ፕሬዝደንት ድምጽ ያልሰጡ አሜሪካውያን ሳይቀሩ ህይወታቸው እንደሚቀየር ያዩታል ይላሉ። ትናንት በኤቢሲ ቴሌቪዥን This Week ፕሮግራም ላይ የቀረቡት የቀድሞ የሪፐብሊካን ፓርቲ እጩ ተፎካካሪ ቪቬክ ራማስዋሚ እንዲህ ብለዋል።
I think a lot of people across the country, even who have bought into, I think, some false narratives about Donald Trump.
እንደምመስለኝ በሀገሪቱ ዙሪያ ብዙ ሰዎች ስለ ዶናልድ ትራምፕ የሚወራውን አንዳንድ ውሸት አምነው የነበሩትም ጭምር የተሻለ ደሞዝ ክፍያ ሲመጣላቸው ይገረማሉ፣ ይደሰታሉ። በሀገራችን የእቃዎች ዋጋ ይቀንሳል፣ ድንበራችን ይጠበቃል።
ሱዚ ዋይልስ የዋይት ሃውስ ጽህፈት ቤት ሹም እንዲሆኑ መሾማቸውን ተከትሎ ያስተዳደሩ አቅጣጫ መልክ መልክ እየያዘ ነው። ይሁን እንጂ ተመራጩ ፕሬዚደንት ትሩዝ ሶሻል በተባለው የማህበራዊ መገናኛቸው ላይ ቅዳሜ ዕለት ባሰፈሩት ቃል በመጪው አስተዳደራቸው የቀድሞዋ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የሚሆኑ የቀድሞ የውጭ ጉዳይ ሚኒስትራቸው ማይክ ፖምፔዮን የካቢኔ አባል እንዲሆኑ እንደማይጋብዙ አስታውቀዋል። ይህ በዚህ እንዳለ ትራምፕ የፖለቲካ ባላንጣዎቻቸውና ክስ እንዲመሰረትባቸው ያደረጉ ሰዎችን እበቀላለሁ ሲሉ የነበረውን ተግባራዊ ያደርጉት ይሆን የሚል ጥያቄም እየተነሳ ነው። የቀድሞ የሪፐብሊካን ፓርቲው ፕሬዝደንታዊ እጩ ተፎካካሪ የነበሩት ቪቬክ ራማስዋሚ እንዲህ ብለዋል።
I'm going to tell you what Donald Trump has said on this time and again. Success will be our retribution. Success will be our vengeance.
ዶናልድ ትራምፕ ደጋግሞ ምን ይሉ እንደነበር ልንገራችሁ። እኛ የምንበቀለው በስኬታችን ነው፣ የምንቀጣቸው በስኬታችን ነው ብለዋል።
በሌላ በኩል ምክትል ፕሬዚደንት ካማላ ሃሪስ የዲሞክራቲክ ፓርቲውን ወክለው ያካሄዱትን የምረጡኝ ዘመቻ የደገፉ ሃሪስ ያጋጠማቸውን ሽንፈት በመገምገም እየተናገሩ ናቸው። የትኛውም የፖለቲካ ፓርቲ አባል ያልሆኑት ሴኔተር በርኒ ሳንደርስ ሲናገሩ
The working class of this country is angry and they have a reason to be angry.
የዚች ሀገር የሰራተኛው መደብ ተቆጥቷል፣ ደግሞም ቢቆጡ ምክንያት አላቸው። በአሁኑ ወቅት ያለንበት ኢኮኖሚ ከላይ ያሉ ሰዎች በሚገርም ሁኔታ በደንብ እየተጠቀሙ ናቸው። 60% ህዝብ ደግሞ ለመኖር በወር ከሚያገኘው ደሞዝ ሌላ ምንም የለውም።
ሴኔተር ሳንደርስ የባይደን አስተዳደርን ክንዋኔዎች አድንቀው ሆኖም ወደፊት የበለጠ ስራ መሰራት አለበት ብለዋል።
We need an agenda that says to the working class, we're going to take on these powerful special interests.
ለሰራተኛው መደብ ልዩ ጥቅም በሚያገኙት ጠንካራ አቅም ያላቸው ወገኖች ላይ እንዘምታለን። እናንተን የሚጠቅም ኢኮኖሚና አስተዳደር እንገነባለን የሚል አጀንዳ ይዘን መስራት ይኖርብናል። በነገራችን ላይ ከበርቲዎቹ ከፖለቲካው ውስጥ እንዲወጡ ካልተደረገ ይህንን ማከናወን አይቻልም።
ፕሬዚደንት ጆ ባይደን እንደ አውሮፓውያን የዘመን አቆጣጠር በሚቀጥለው 2025 ጥር 20 ቀን ሰላማዊ የስልጣን ሽግግር እንደሚከናወን ቃል ገብተዋል። ተመራጩን ፕሬዚደንትም በመርጫው በማሸነፋቸው እንኳን ደስ ያለው ብለዋቸዋል። ባይደን እና ትራምፕ ተነገ በስቲያ ረቡዕ በዋይት ሃውስ በአካል ተገናኝተው እንደሚወያዩ ተገልጿል።
ከአሜሪካ ድምጽ የተላለፈላችሁ የሚገኘው የሰኞ ምሽት ዝግጅታችን እንደቀጠለ ነው። እናንተ ማብራችሁ ስላላችሁ እናመሰግናለን። ቀጥሎ ወደ እናንተ የሚደርሰው ሳምንታዊ ሐኪሙን ይጠይቁ። የዛሬው ሐኪሙን ይጠይቁ ቅንብራችን ድብቅ ሁኔታ ቀለማትን አጥብቶ የመለየት ፈተና ይላል። የምናየው የቀለማት አይነት በግልጽ ከታየን ድረስ በእርግጠኝነት መናገር ብዙም አያዳግትም። ይሁንና ቁጥሩ በግምት 8% ለሚደርሰው ህዝብ እውነታው ከዚህ የተለየ ነው። ቀለማት ተቀላቅለው በሚታዩበት ምስል ውስጥ አጥርተን የማናየው የቀለም አይነት ካለ እኛ የምናየው አንድ ነገር፣ ምስሉ ደግሞ ሌላ ሊሆን ይችላል። በዚያ ላይ ችግሩ እንዳለ እንኳን የምንፈተንበት አጋጣሚ እስኪፈጠር ላናውቀው የምንችልበት እድልም አለ። ይበልጡን በወንዶች የሚከሰተውን የሁኔታ ምንነት እንዲያስረዱን የአይን ሐኪሙን ዶክተር ትልቅ ሰው ተሾመን ጋብዘናል። አሁን ላከበደን ያነጋገራቸው እንደሚከተለው ይቀርባል።
ዶክተር ተልክ ሰው ለዛሬው ሐኪሞን የጠየቁ ፕሮግራማችን ከአንድ አድማጫችን የደረሰን ጥያቄ ነው መነሻችን። ከዚህ ቀደም ከረጅም ጊዜ በፊት በተመሳሳይ አንስተነው ነበር። አንዳንድ ሰዎች የሚኖራቸው ቀለማትን ያለመለየት ችግር ይመለከታል። ይህን ችግር ለማከም እንግሊዘኛው አጠራር ኮሬክቲቭ ሌንስስ የሚባሉት ያስተካክሉታል የሚል መረጃ እንደደረሰው ገልጾ ስለ ትክክለኝነቱ ለማወቅ ነው የጠየቀን። ስለ ችግሩ ምንነትም እንድናስረዳው ጠይቋል። ለመሆኑ የዚህ ቀለማትን የመለየት ችግር ምንስየው ምንድነው?
ከለር ብላይንድነስ ወይ ከለር ያለማየት ችግር በአብዛኛው ሄሬዲታሪ ወይም በዘር የሚመጣ ችግር ነው። በመጠኑ ደግሞ ከአንዳንድ አይን በሽታዎች ጋር ተያይዞ አይን ውስጥ ያለው ፒግመንት የሚባለው ላይ የሚደርስ ጉዳትም ሊመጣ ይችላል። አብዛኛው ግን የሚወለድ ማለት ነው፣ የጄኔቲክ የሆነ ችግር ነው።
ዘር ሐረግ ተከትሎ የሚመጣ የአይን ችግር ነው?
አዎ፣ በዘር ሐረግ የሚመጣ ነው። አብዛኛውን ጊዜ ወንዶችን ነው አፌክት የሚያደርገው። ይሄ አሁን ሬድ ግሪን የሚባለው ቀይ አረንጓዴ ከለር ብላይንድነስ የሚባለው አብዛኛው ኮመን የሆነው እሱ ነው። ከ8% የሚሆኑ ወንዶች በዚህ አፌክት ይሆናሉ ተብሎ ይታሰባል። ይሄ አብዛኛው አሁን ባለው ጄኔቲክ ወይም በዘር የሚተላለፍ ችግር ነው።
ከመቶ ሰዎች 8ቱ ለዚህ ሊጋለጡ ይችላሉ። በሴቶች ላይ ብዙም አይታይም ነው ያሉን።
አዎ።
እንግዲህ አንድ ሰው ቀለማትን በቅጡ ለመለየት ችግር እንዳለበት በምርመራ የሚታወቅ ከሆነ ቀድም ቀለማቱን ገልጠዋል። በምልክት ደረጃስ የሚታዩ አሉ? ቢጫ፣ ቀይ ወይም አረንጓዴ የትኞቹን ቀለማት ብቻ ለይቶ አለማየት ይችላል? አንድ ሰው እንደ ህመሙ አይነት የችግሩን መሰረቶች ያስረዱን።
ሶስቱ መሰረታዊ ቀለም አይነቶች የሰው አይን የሚያያቸው ትራክሮማት ይባላል። ሶስት አይነት ቀለሞች ማየት ይችላል የሰው አይን። እንስሳት ምንም እንደዚህ ናቸው ማለት አይደለም። አንዳንድ እንስሳቶች አንድ ከለር ብቻ የሚያዩ፣ ሁለት የሚያዩ አለ። የሰው ልጅ ግን ሶስት ከለር ያያል። እነዚህም ቀይ፣ አረንጓዴና ሰማያዊ ናቸው። እና ጉድለቶቹ ሶስቱንም ከለር ያለማየት ችግር በጣም 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 ሬር እና እንደዛ ማየት የማይችሉ ሰዎች በአጠቃላይ እንደዚህ ከለር ብቻ ሳይሆን የማየት ችሎታቸውም ራሱ በጣም የደከመ ነው የሚሆነው። አብዛኛው ሰው ግን አሁን ቅድም ከጠቀስናቸው 8% ውስጥ ሬድ ግሪን የሚባለው ወይም ቀይ አረንጓዴ የሚባለው የከለር የማየት ችግር ነው። ከዛ ቀጥሎ ደግሞ ብሉ የሎ የሚባል አለ፣ ሰማያዊ እና ቢጫ። እነዚህ ኮምቢኔሽኖች ናቸው። ሬድ ግሪን የሚባለው ግን በአብዛኛው እሱ ነው። ግን አንዳንዴ በጣም ሬር ከሆነ ሁኔታ ደግሞ ቀይና አረንጓዴ አለማየት ዋናው በብዛት የሚታየው እሱ ነው። ሰማያዊና የቢጫን ደግሞ በሁለተኛ ደረጃ የሚገኘው አውስ ነው፣ ብሉ የሎ የምንለው ማለት ነው። በሶስተኛ ደረጃ የምንፈርጀው ምንም ከለር የማያዩ ደግሞ እነዚህ ከለር ጋር ተያይዘ ብቻ ሳይሆን የእይታ የምንለው ችግርም ይኖራቸዋል። እንደዚህ አብዛኛው
ቀድሞውኑ በተፈጥሮ ጂን የሚባለው ይሄ የዘር ሐረግን የሚከተልና የሰዎችን ውስጣዊ ሁኔታ የሚወስን ተፈጥሮ መጓደሉ ከሆነ የሚያመጣው ይሄ ችግር በሕክምና ሊረዳ የሚችል ነው ወይስ አንድ ሰው ቀለማትን በወጉ የመለየት ችግር ካለበት ሊደረግ ምንም ነገር የለም ይታከማል ወይ?
ጥሩ። እንግዲህ ምንድነው የሰው አይን ውስጥ ብርሃን የሚያዩ ሴሎች አሉ፣ እነዚህ ኮንስ ይባላሉ። ቀን ቀን ብርሃን የምንከለብ እናይባቸው እና እነዚህ ኮኖች ሶስት አይነት ከለር እንዲያዩ ሶስት ፎቶ ፒግመንት የሚባሉ ፕሮቲኖች አሉ እና እነዚህ ፕሮቲኖች ለማመንጨት የሚያስፈልጉትን ኮዶች የሚያስተላልፉ ጂኖች አሉ። እነዛ ጂኖች ላይ መዛባት ሲፈጠር እነዛ ፒግመንቶች ሳይፈጠሩ ይቀሩ እና ዲፌክቱ ይኖራል። ለምሳሌ ሬድ ግሪን ያልነው ላይ ወንዶች ላይ ኤክስ ክሮሞዞም የሚባል አለ። ወንዶች ላይ ኤክስ ዋይ ነው፣ ሴቶች ላይ ኤክስ ኤክስ ነው። ስለዚህ እነዛ ኤክስ ክሮሞዞም ሪሌትድ የሆነ ችግር ስለሆነ ወንዶች ላይ ብቻ የሚከሰተው በዛ ምክንያት ነው። አሁን ከለር ቪዥን ከለር የማየትን ችግር በአሁኑ ወቅት በሕክምና የመለወጥ ሕክምና የለም። እንግዲህ ወደፊት የጂን ቴራፒ የምንለው አሁን ብዙ ሪሰርች የሚሰራበት ነው። ለከለር ቪዥን ብቻ ሳይሆን ለብዙ በሽታዎች ካንሰርን ጀምሮ ብዙ ጥረት።
መልካም። በዚያ ረገድ ተስፋ ይኖር ይሆናል እያሉ ነው። ዶክተር ትልቅ ሰው ለመሆኑ አይናችን ቀለሞችን የሚለየው እንዴት ነው?
አንድ ቀለም የለየት ችግር ያለበት ሰውና የሌለበት ሰው ውስጥ እንዴት ይነጻጸራሉ?
ጥሩ። ቀለም ለማየት እንግዲህ አይናችን ውስጥ ይሄ እንደገለጽኩት ለዚህ ስራ አገልግሎት የሚሰጡ ሬቲና የምንለው ክፍል ውስጥ ኮን የሚባሉት ሶስት አይነት ኮን ሴሎች አሉ። ሶስቱ መሰረታዊ ወይም ፕራይማሪ ቀለሞች የምንላቸው ቀይ፣ አረንጓዴ እና ሰማያዊ ናቸው። ሌሎቹ ቀለሞች በሙሉ በየዙሪያችን የምናያቸው የተለያዩ ቀለሞች የእነዚህ ሶስቱ መሰረታዊ ፕራይማሪ ቀለሞች ቅልቅል የሚፈጠሩ ናቸው። ስለዚህ እነዚህ ሶስቱን ቀለሞች ማየት የሚችሉ ሴሎች አለ አይናችን ሬቲና ውስጥ። ስለዚህ አንድ ጤነኛ የሆነ ከለር ቪዥን ያለው ሰው እነዚህ ሶስቱን ከለሮች ማየት የሚችሉ ኮን ሴሎች ካሉት ከለርን ሙሉ ለሙሉ ማየት ይችላል ማለት ነው። እና ለምሳሌ አንድ ነገር ቀይ ነው የሚባለው ነጭ ላይት ሲያርፍበት ቀይ ከለር ያንጸባርቃል። አንድ እቃ ወይም አንድ ነገር አረንጓዴ ነው የሚባለው ደግሞ ነጭ ቀለም ሲያልፍበት አረንጓዴ ቀለም ይመልሳል። ሰማያዊም ደግሞ እንደዚሁ። እና አንድ ኖርማል ከለር ቪዥን ያለው ሰው እነዚህ ሶስት መሰረታዊ ሴሎች ፋንክሽን እስካረጉ ድረስ እነዚህን ሶስት ከለሮች እና ከእነዚህ ሶስት ከለሮች ቅልቅል የሚመለከትን ማንኛውም አይነት ከለር በደንብ ያያል ማለት ነው። ከለር ብላይንድነስ ያለበት ሰው ግን ለምሳሌ ሬድ ግሪን ከለር ብላይንድነስ ያለበት ሰው ወይንም ቀይን በደንብ ማየት የማይችል ማለት ነው። ምን ይፈልጋል? ሁለት አይነት ነው። ለምሳሌ ከለር ብላይንድነስ ራሱ ይጥራል ዲግሪ አለው። አንደኛው አኖማሊ ይባላል። ሙሉ ለሙሉ ማየት አይችልም፣ ግን ሙሉ ለሙሉ ያንን ከለር የማየት ችሎታውን አላጣም ማለት ነው። አንዳንዶች ደግሞ ሙሉ ለሙሉ ያንን ከለር ማየት የማይችሉ በፍጹም ማለት ነው። ስለዚህ አኖማለ ሲሆኑት በዛ የሚሉት እነሱ ናቸው። ኖርማል ከለር ቪዥን ያላቸው ሰዎች ማየት የሚችሉትን ከለር እነሱ በብዛት ቀለሙ በጣም ኢንቴንስ ካልሆነ በስተቀር ሊያዩት አይችሉም።
ሊያዩት አይችሉም ስንል ሌላ ቀለም ተመስሎ ይታያል?
አዎ፣ ግራጫ ነገር ይታያቸዋል። ሬድ ወይም ግሪን ከማየት ፋንታ ማለት ነው።
ክቡራትና ክቡራን አድማጮች፣ ቀለማትን የመለየት ችግር እስካሁን ባለው ሕክምና ጨርሶ እንደማይድን ነገር ግን ተስፋ የጣለበት የጂን ቴራፒ ወይም ሕክምና ጥናት እየተካሄደ መሆኑን ዶክተር ትልቅ ሰው አስረድተዋል። የተባሉትን ልዩ ሌንሶችና ሌሎች መለማመጃዎች ቀለማቱን የመለየት አቅም ማዳበር መቻላቸውም ተገልጧል። ሙያዊ ማብራሪያውን የሰጡንን ዶክተር ትልቅ ሰው ተሾመን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አሁን ደግሞ ሳምንታዊ ስፖርት ዘገባዎች እንደሚከተለው ወደ እናንተ ይደርሳሉ። ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ ሳምንታዊ የአሜሪካ ድምጽ የስፖርት ዝግጅታችን የምንጀምረው በሞሮኮ አዘጋጅነት እየተካሄደ በሚገኘው የ2024 የካፍ ሴቶች ሻምፒዮንስ ሊግ ውድድር ይሆናል። ቅዳሜ ጥቅምት 8 2017 ዓ.ም በተጀመረውና በሞሮኮ አዘጋጅነት እየተካሄደ በሚገኘው የ2024 የካፍ ሴቶች ሻምፒዮንስ ሊግ ኢትዮጵያን የወከለው የንግድ ባንክ ሴቶች ቡድን በናይጄሪያቸው ተሸንፏል። ከናይጄሪያ ኢዶ ኩዊንስ ጋር ትላንት እሁድ ምሽት የመጀመሪያ ጨዋታውን ካዛብላንካ በሚገኘው ላርቢዛውሊ ስታዲየም ያደረጉት ኢትዮጵያ ንግድ ባንኮች በ15ኛው፣ 54ኛው እና 80ኛው ደቂቃ በተቆጠሩባቸው ግቦች 3-0 ተሸንፈዋል። ቀጣይ ጨዋታቸውንም ከደቡብ አፍሪካው ማሜሎዲ ሰንዳውንስ የሴቶች እግር ኳስ ክለብ ጋር በመጪው ረቡዕ የሚያደርጉ መሆኑን ከወጣው መርሃ ግብር ማወቅ ተችሏል። ለሁለት ሳምንት ያህል በሚቆየው በዚህ ውድድር 8 ክለቦች እየተሳተፉበት እንደሚገኝም ከአፍሪካ የእግር ኳስ ፌዴሬሽን ካፍ ድረገጽ ያገኘነው መረጃ ያሳያል። ቅዳሜና እሁድ በተካሄዱ 11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሊቨርፑል መሪነቱን ሲያጠናክር፣ ማንቸስተር ሲቲ ሽንፈት አስተናግዷል። በተጠባቂው የለንደን ደርቢም የቼልሲና አርሰናል ጨዋታ በአቻ ውጤት ተጠናቋል። ቅዳሜ በተካሄዱ ውድድሮች በሊጉ አንዱ ተፎካካሪ መሆን የቻለውን አስቶን ቪላን በሜዳው ያስተናገደው ሊቨርፑል 2-0 ማሸነፍ የሊግ መሪነቱን አስጠብቋል። ዳርዊን ኑኔዝ በ20ኛው ደቂቃ የመጀመሪያውን ግብ ሲያስቆጥር፣ ሙሐመድ ሳላ በ84ኛው ደቂቃ ሁለተኛውን ግብ አስቆጥሮ ሊቨርፑልን አሸናፊ አድርጓል። ከሜዳው ውጭ ብራይተን አልቢዮን የገጠመው የአምናው ሻምፒዮን ማንቸስተር ሲቲ ደግሞ 2-1 ተሸንፏል። ማንቸስተር ሲቲ በ23ኛው ደቂቃ ሃላንድ ባስቆጠረው ግብ እስከ 78ኛው ደቂቃ ድረስ 1-0 መምራት ችሎ የነበረ ቢሆንም ብራይተኖች በሁለተኛው አጋማሽ ተጠናክረው መጥተው ፔድሮ በ78ኛው ደቂቃ ባስቆጠራት ጎል አቻ መሆን ችለዋል። በ83ኛው ደቂቃ ደግሞ ኦርሌ ሁለተኛውን ግብ በማስቆጠር ብራይተኖች ሲቲን በሜዳቸው 2-1 ማሸነፍ ችለዋል። እሁድ በተካሄደ ጨዋታ አሰልጣኙን ኤሪክ ቴን ሃግን ያሰናበተው ማንቸስተር ዩናይትድ በቀድሞ ተጫዋቹ ሩድ ቫን ኒስተልሮይ ጊዜያዊ አሰልጣኝነት እየተመራ በኦልትራፎርድ ሌስተር ሲቲን አስተናግዶ 3-0 አሸንፏል። ጎሎቹንም ብሩኖ ፈርናንዴዝ እና ጋርናቾ ሲያስቆጥሩ፣ ቀሪዋን አንድ ጎል ደግሞ የሌስተሩ ተከላካይ ክሪስቲንሰን በራሱ ጎል አስቆጥሯል። በጊዜያዊ አሰልጣኝነት ማንቸስተርን የመራው ቫን ኒስተልሮይ ካደረጋቸው አራት ግጥሚያዎች ሶስቱን ሲያሸንፍ በአንዱ አቻ ወጥቷል። ማንቸስተር አዲስ የቀጠረው የፖርቹጋሉ ስፖርቲንግ ሊዝበን አሰልጣኝ የነበረው ሮበን አሞሪም ዛሬ ስራውን ይረከባል ተብሎ ይጠበቃል። ሌላው ተጠባቂ በነበረው የለንደን ደርቢ አርሰናልና ቼልሲ አንድ እኩል ተለያይቷል። የአርሰናልን ግብ ማርሲሌኒ ከመረብ ሲያሳርፍ የቼልሲን ያቻነት ጎል ደግሞ ኔቶ አስቆጥሯል። በሌላ በኩል ቶተናም ሆትስፐር በኢፕስዊች ታውን 2-1 እንዲሁም ኖቲንጋም ፎረስት በኒውካስትል ዩናይትድ 3-1 ተሸንፏል። ሊቨርፑል በ11 ጨዋታዎች 28 ነጥብ ሰብስቦ የሊጉ መሪ ሲሆን ያምናው ሻምፒዮን ማንቸስተር ሲቲ በተመሳሳይ በ11 ጨዋታ 23 ነጥብ ይዞ በሁለተኛነት ይከተላል። ቼልሲና አርሰናል በኩል 19 ነጥብ በጎል ተበላልጠው 3ኛና 4ኛ ደረጃ ላይ ይገኛሉ። በስፔን ላሊጋ ሪያል ማድሪድ ወደ አሸናፊነቱ ተመልሷል። በስፔን ላሊጋ 12ኛ ሳምንት የጨዋታ መራግብር ኦሳሱናን ያስተናገደው ማድሪድ 4-0 አሸንፏል። በ2024 የባላንዶር ሽልማት ሁለተኛ ደረጃ በመያዝ ያጠናቀቀው ፊኔስ ጁኒየር ለማድሪድ 3 ግቦችን በማስቆጠር ሃትሪክ ሲሰራ ቤሊንግሃም 4ኛው ግብ አስቆጥሯል። በሌላ በኩል የላሊጋው መሪ ባርሴሎና ያልተጠበቀ ሽንፈት አስተናግዷል። ከሪያል ሶሲዳድ ጋር የተጫወተው ባርሴሎና 1-0 ነው የተሸነፈው። አድማጮቻችንና ተመልካቾቻችን የሰኞ ምሽት የአሜሪካ ድምጽ ዝግጅታችን ይመስል ነበር። የሳስተናግዳችሁ አመሻው ተስማማየ ነው ነበርኩኝ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ። Thank you.